ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በዋነኛነት አንደኛው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር መዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው።
ከተቀመጡት ክልከላዎች የተወሰኑት መነሳታቸውን የገለጡልን የሰማችኋቸው ማለት ነው የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምን አመሽታችኋል የተከበራችሁ አድማጮቻችን። የዛሬ ረቡዕ መጋቢት 6 ቀን 2009 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ቀደም ሲል እንደተሰማው አዋጁን አስቸኳይ ጊዜ አዋጁን ማለት ነው ተከትለው በወጡ መመሪያዎች ከተቀመጡ ክልከላዎች የተወሰኑት መነሳታቸውን የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስታውቋል። ያለ ፍርድ ቤት ትዕዛዝ ማንኛውንም ሰው በቁጥጥር ስር ማዋልና ብርበራ ማድረግ እንዲሁም መልእክቶችን መቆጣጠርና መገደብ ከተነሱት ክልከላዎች መካከል መሆናቸውን የኮማንድ ፖስቱ ሴክሬታሪያል አቶ ሲራጅ ፈጌሳ አስታውቀዋል። ሰፋ ያለው ዝርዝር እንዳልነው በዕለቱ አብይ ርዕስ ይቀርባል።
ኬንያ ውስጥ በከብት ርቢ የሚተዳደሩ ሰዎች ከታጣቂዎች በሚደርስባቸው ጥቃት ከፍተኛ ስጋት ላይ መሆናቸው ተነገረ። የዓይን ምስክሮች እንደሚናገሩት AK-47 ጠመንጃ፣ ጦርና መርዝ የተቀባ ቀስት በመያዝ በልዩ ልዩ የሀገሪቱ ክፍሎች የሚዘዋወሩ የቀንድ ከብት አርቢዎች የታጠሩ ግቢዎችን ኢላማ በማድረግ ጥቃት እየፈጸሙ ናቸው። ይህ ጥቃት ከቅርብ ወራት ወዲህ እየጨመረ እንደመጣና በርካታ ሰዎችም ሕይወታቸውን እንዳጡ፣ ሌሎች ደግሞ ወደ መንግሥት አቤት እያሉ እንደሆነ ይነገራል። እስካሁን ወደ 79 ያህል ሕገወጥ ከብት አርቢዎች በቁጥጥር ስር እንደዋሉ ነው የተገለጸው።
አፍሪካ ውስጥ ካለው ድርቅና የምግብ እጥረት በተጨማሪ ሌሎች ውስብስብና ድርብ የሆኑ ከፍተኛ ጉዳዮች እንዳሉ ተገለጠ። ከድርቅ ባሻገር የአየር ሁኔታ መለዋወጥ አሁንም ላለው የአህጉሪቱ የምግብ ቀውስ ከፍ ያለ አስተዋጽኦ አድርጓል ተብሏል። በተጨማሪም ወጣቱ ከእርሻና ከግብርና ሌላ የቢሮ ስራ ላይ መሰማራቱን ለሚመርጡ ይህ ደግሞ ትልቁ አስደንጋጭና አሳሳቢ የወቅቱ ክስተት ነው ይላሉ። በአሁኑ ወቅት ናይጄሪያ ውስጥ ያለው የምግብ ዋጋ መናር ከግሽበት የመጣ እንደሆነም ይነገራል። የነዳጅ ዋጋ መናር፣ በግብርና እቃዎች ላይ የተጣለው ከፍተኛ የቀረጥ ጭማሪ፣ ሙስና፣ የቆየ የግብርና ባህል አለመኖርና ወጣቱም ወደዚህ ስራ ለመግባት ያለው ዳተኝነት ሌሎችም ተጠቃሾች እንደሆኑ ተመልክቷል።
በቱርክና በአውሮፓ ህብረት መካከል ያለው ውጥረት እየተባባሰ መምጣቱን በአህጉሪቱ ውስጥ ባለው የስደት ጉዳይ ላይ አሳሳቢ ጥላ እንዲያርፍ ማድረጉ ተገልጿል። በሁለት ወገኖች መካከል ያለው መካረር እየተባባሰ የመጣው የቱርክን ፕሬዝደንት የሥልጣን ዘመን ለማራዘም በሚያስችል ሁኔታ ሕገ መንግሥቱን ለመቀየር ይደረጋል ለተባለ ውሳኔ ሕዝብ የአንካራ ሚኒስትሮች በአውሮፓ ሀገሮች ውስጥ ቅስቀሳዎችን እንዲያካሂዱ ከታገዱ በኋላ ነው። ከኢስታንቡል የደረሰን የሪፖርተራችን ዶሪያን ጆንስ ዘገባ አለ። ሰለሞን አባተ ያቀርበዋል።
የቱርክ የአውሮፓ ህብረት ጉዳዮች ሚኒስትር ኦማር ሴሊክ ዛሬ ኢስታንቡል ላይ የሰነዘሩት ኃይለ ቃል መፋጠጥና ንትርኩን ከፍ ወዳለ መካረር እንደገፋው ነው እየተሰማ ያለው። ቱርክ ግዴታዎቿን ብትወጣም የአውሮፓ ህብረት ግን በተስማሙት መሠረት የሚጠበቅበትን አለመፈጸሙን ጠቁመዋል። እንዲያውም ቃሉን አጥፏል ሲሉ ከሰዋል ሚኒስትሩ።
hatta göçmenler konusundaki insani durum Avrupa'da daha kötüye gitmişti.
እናም ቃሉን ላልጠበቀ የአውሮፓ ህብረት ቱርክስ ስለምን በስደተኞች ጉዳይ የወሰደችውን ኃላፊነት ልትወጣ ይጠበቅባታል ነው የሚኒስትሩ ንግግር። ቱርክ የወሰን ጥበቃዋን ልታጠናክርና ወደ ሌሎች የአውሮፓ ሀገሮች በህገወጥ መንገድ የዘለቁ ፍልሰተኞችን መልሳ ልትሰበስብ፣ በአጸፋው ደግሞ የአውሮፓ ህብረት አባል ሀገሮች ለቱርካውያን ሁሉ ነጻ የመዘዋወሪያና የመተላለፊያ ቪዛ ሊሰጡ ነበር ያለፈው ዓመት ስምምነት ፍሬ ሐሳብ። የአንካራን ክስና አቤቱታ ግን ብራስልስ ታስተባብላለች። አሁን ታዲያ በምን ላይ ምን ሆነና የቱርክ ሚኒስትሮች በአውሮፓ ሀገሮች ከተሞች ላይ የቅስቀሳ ዘመቻዎችን እያደራጀን ለፕሬዚደንታችን ተጨማሪ የሥልጣን ዕድሜ እንቸር ዘንድ ለተወላጆቻችን ቅስቀሳ እናድርግ ሲሉ፣ ጀርመንና ሆላንድ ግን የለም አትችሉም አሏቸው። አንካራ ታዲያ ይህንን የስደተኞች ጉዳይ ካርታዋን እንደ መደራደሪያ መዘዘች ይላሉ በአልሞኒተር ጋዜጣ ላይ የፖለቲካ ተቺውና ጸሐፊው ሰሚ ኢዴዝ።
An impression has been created by this government and that this is the mistake from the beginning in negotiations.
በዚህ የተደቀውስ ውል ውስጥ ቱርክ መግባቷ ቀድሞም ቢሆን ስህተት እንደነበረ አይነት ስሜት እንዲያደር ነው የቱርክ ባለስልጣናት እየጣሩ ያሉት። በሰሚ ኤዲስ ትንታኔ መሰረት አሁን ጉዳዩን ወደ መደራደሪያ አጀንዳነት ቀየሩት። ሁሉንም እንካ በንካ ማድረግ ፈለጉ ብለዋል። የምንጠይቃችሁን ካልሰጣችሁን በስደተኛ ጎርፍ እናጥለቀልቃችኋለን ነው ነገሩ በትንታኙ አባባል። የቱርክ ፕሬዚዳንት ራጂብ ታይብ ኤርዶዋን ከሆላንድና ከጀርመን መሪዎች ጋር ከዚህ ቀደም ታይቶ የማይታወቅ እንካ ሰላንቲያ ውስጥ ተጋብተው ጎምዘዝ ያሉ ቃላትን ተወራውረዋል። የአውሮፓ ህብረትና የቱርክ ንግግሮች መቋረጥ ሀገሪቱን ወደ ዲፕሎማሲያዊ መገለል ይበልጥ እየገፋ እየተንገዳገደ ያለውን ምጣኔ ሀብቷንም ይበልጥ ወደ መጫን እንደሚያዘግም ተዘግቷል። ያኔ ኤርዶዋን አንዳች አስደንጋጭ እንቅስቃሴ በአውሮፓ ህብረት ላይ ያደርሱ ይሆናል የሚል ስጋት አለ።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞው ፕሬዚዳንት ኦባማ ስልኬን ጠልፈው ሰልለውኛል ብለው ያቀረቡት ክስ መሰረተ ቢስ ነው ሲሉ የምክር ቤቱ ከፍተኛ የደህንነት ኮሚቴ አባላት ዛሬ ረቡዕ አስታውቀዋል። ለዚህ ክስ ምንም አይነት መረጃ አላገኘንም ያሉት የውይይቱ ኮሚቴ ሊቀመንበር ሪፐብሊካኑ የምክር ቤት አባል ዴቪን ኑነስ ኒውዮርክ በሚገኘው የፕሬዝዳንቱ ሰማይ ጠቀስ ህንጻ ላይ የተካሄደ የስልክ ጠለፋም ሆነ ስለላ ያለ አይመስለንም ብለዋል። ይህ በእንዲህ እንዳለ አንድ ታዋቂ የዩናይትድ ስቴትስ ሴናተር ፕሬዝዳንት ዶናልድ ትራምፕ በቀድሞ ፕሬዝዳንት ባራክ ኦባማ ላይ ያቀረቡት ክስ እውነት ወይም ሐሰት ስለመሆኑ ለማጣራት በቁርጠኝነት መነሳታቸውን አስታወቁ። የፕሬዝዳንት ትራምፕ ክስ በምርጫው ሰሞን ባራክ ኦባማ ትራምፕ ህንጻ በሚባለው ላይ የስልክ ጠለፋ አድርገው ሲሰልሉኝ ነበር የሚል መሆኑ ይታወቃል። ባለፈው ፕሬዝዳንታዊ ምርጫ በዶናልድ ትራምፕ የተሸነፉት ሪፐብሊካኑ ሊንሲ ግራም በዛሬ ቀን ለሲኤንኤን በሰጡት ቃል ይህን ጉዳይ ከስር መሰረቱ ነው የማጣራው፣ ምክር ቤቱም ጠንካራ ክንዱን ያሳርፍበታል ብለዋል። ካስፈለገም አሉ ሴናተር ግራም፣ ይህን የስልክ ጠለፋ የፈቀደ ዳኛ ማን እንደሆነ የፌዴራሉ ምርመራ ቢሮ ማለትም ኤፍቢአይ የሚፈትሸው ይሆናል።
በመጨረሻም የሳውዲ አረቢያው ምክትል አልጋ ወራሽ ልዑል መሐመድ ቢን ሳልማን በዩናይትድ ስቴትስና በሀገራቸው መካከል ያለውንና በፕሬዚደንት ኦባማ አስተዳደር ወቅት የቀዘቀዘውን ስትራቴጂካዊ ግንኙነት ለማጠናከር መስማማታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ዋይት ሀውስ ዛሬ ረቡዕ ይፋ ባደረገው በዚሁ መግለጫ ሁለቱ መሪዎች በኢራን የኑክሌር ጦር መሳሪያ ስጋት ላይ ያለውን የመካከለኛውን ምስራቅ የሰላም ሁኔታ ለማረጋጋት ስምምነት ላይ ደርሰዋል። ዜናው በዚህ ይጠቃለላል። ወደ ኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ
በዚህ ጉዳይ ላይ ወይም ለቅምሻ እናቀርባለን ያልነው ይቀጥላል።
በጊዜያዊ መጠለያ እንዲቆሙ ተደርጎ ድጋፍ እየተደረገላቸው ነው። ለወደፊትም ደግሞ የሚቋቋሙበትና ራሳቸውን የወተመሩበት ሁኔታ መንግስት እንደሚያመቻች፣ ከተለያዩ አካላትም ደግሞ ድጋፍ እየተደረገ መንግስታዊ ያልሆኑትም ጭምር የመንግስት ተቋማትም ድጋፍ እያደረጉ ይገኛሉ ማለት ነው። በአሁኑ
ሎስ አንጀለስ ካሊፎርኒያ ውስጥ የተቋቋመው አጉሜን የኢትዮጵያ ይቅርታ
ቀደም ሲል የተሰሙት ሚኒስትሩ ዶክተር ነገሪ ሌንጮ ናቸው። በዚህ በቆሻሻ ክምር ጉዳይ የተነሳውን ውዝግብ በተመለከተ ከሰጡን ቃለ ምልልስ የተቀነጨበ ነው። ወደ ኋላ ላይ ይቀርባል። ቀደም ሲል አንተ ጀመር ያረካው ሎስ አንጀለስ ካሊፎርኒያ የተቋቋመ ጳግሜን የኢትዮጵያ መዝናኛ ማዕከል ዲሬክተር አቶ ዳንኤል አርጋው የሰጡንም ለቅምሻ የሚሆን አለ። በቴክኒክ ምክንያት እጃችን ሊገባ አልቻለም። ይህንን በኢትዮጵያን በአሜሪካ ፕሮግራም የምናቀርበው ይሆናል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። አዋጁን ተከትለው በወጡ መመሪያዎች የተቀመጡ ክልከላዎች የተወሰኑት መነሳታቸውን የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስታውቋል። ያለ ፍርድ ቤት ትዕዛዝ ማንኛውንም ሰው በቁጥጥር ስር ማዋልና ብርበራ ማድረግ እንዲሁም መልእክቶችን መቆጣጠርና መገደብ ከተነሱት ክልከላዎች መካከል መሆናቸውን የኮማንዱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል። እስክንድር ፍሬው ተከታዩን ልኮልናል።
ከተነሱት ክልከላዎች መካከል አንዱ የኢኮኖሚ አውታሮች፣ የመሰረተ ልማቶች፣ የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎችና መሰል ተቋማት የሚገኙባቸውን አካባቢዎች የተመለከተው ነው። በእነዚህ አካባቢዎች ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው እንዳይንቀሳቀስ የተደረገው ክልከላ ተነስተዋል። የተነሳው ሁለተኛ ክልከላ ደግሞ የሰዓት እላፊ መሆኑን የመከላከያ ሚኒስትሩና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል። ክልከላዎች ሲጣሱ ከሚወሰዱ እርምጃዎች መካከል የተነሱ መኖራቸውንም አቶ ሲራጅ አብራርተዋል።
በዋነኛነት አንደኛው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻላል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው። ተገቢውን የተሃድሶ ትምህርት በመስጠት የሚለቀቁትን መልቀቅ፣ ለፍርድ መቅረብ የሚገባቸው ለፍርድ ማቅረብ የሚለውም ንዑስ አንቀጽ እንደዚሁም ቀሪ እንዲደረግ ተደርገዋል። ያለ ፍርድ ቤት ትዕዛዝ በማንኛውም ሰዓት ብርበራ ለማድረግ የአካባቢውን ፖሊስና ህብረተሰብ በማሳተፍ ወንጀል የሚፈጽምባቸው የተፈጸመባቸው ማናቸውም ንብረቶች በቁጥጥር ስር መዋል ወይም እንዳይንቀሳቀሱ ባሉበት ቦታ እንዲጠበቁ ማድረግ የሚለው ንዑስ አንቀጽም ቀሪ እንዲደረግ ተደርጓል።
የአስቸኳይ ጊዜ አዋጁ መስከረም 28 ቀን ከመውጣቱ በፊትም ሆነ ከዚያ በኋላ ማህበራዊ ድረገጾች የተዘጉባቸው አጋጣሚዎች መኖራቸው፣ አንዳንዶቹም እንደተዘጉ መቀጠላቸው ታይቷል። እንደዚህ አይነት ሁኔታዎች ከየትኛው ክልከላ ጋር እንደሚገናኙ አቶ ሲራጅ አላብራሩም። መልእክቶችን የሚቆጣጠረውና የሚገድበው ክልከላ እንዲቀር መደረጉን ግን ጠቁመዋል።
በማንኛውም ሬዲዮ፣ ቴሌቪዥን፣ በፎቶግራፍ፣ በምስል፣ በቲያትር፣ በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል። ከዚህ በተጨማሪም ያለ ፍርድ ቤት ትዕዛዝ የተዘረፉ ንብረቶችን የመፈተሽና የመበርበርና ለባለቤቱ መመለስ የሚለው ንዑስ አንቀጽም ጭምር ቀሪ እንዲደረግ ተደርጓል ማለት ነው።
የተጠቀሱት እርምጃዎች እንዲነሱ የተደረጉበትን ምክንያት የመከላከያ ሚኒስትሩ አብራርተዋል።
እነኚህ እርምጃዎች ቀሪ እንዲሆኑ የተደረጉበት መሰረታዊ ምክንያት አንደኛ፣ አሁን ባለንበት ደረጃ ላይ የነበረው ሁከትና ብጥብጥ በከፍተኛ ሁኔታ የቀነሰበት ሁኔታ ነው ያለው። ይህ በመሆኑም በህጋዊ አግባብ በመደበኛ አግባቦች እነኚህ ችግሮች ሲፈጠሩ ወይም እነኚህ ክልከላዎች ሲጣሱ በመደበኛው የህግ አግባብም ጭምር መቆጣጠርና ተግባራዊ ማድረግ የሚቻልበት ሁኔታ ያለ በመሆኑ ከዚህ በተጨማሪ አንዳንድ ቦታዎች ላይም ይነሱ የነበሩት ከህዝብ ጋር ይነሱ የነበሩት የጸጥታ አካላት ሳይሆን በጸጥታ አካላት ተመሳስለው እነኝን አጋጣሚ ተጠቅመው የተለያዩ የራሳቸውን ስራ ሲሰሩ የነበሩ ወይም ደግሞ አልፎ አልፎ ደግሞ ስነ ምግባር የጎደላቸው የጸጥታ አካላትም ጭምር ከመልካም አስተዳደር ጋር ተያይዞ እንደዚህ አይነት ድርጊቶች ሲሳተፉ የነበሩበትንም እድል ጭምር የሚያስቀር ስለሆነ ከአንዳንድ የህብረተሰብ ክፍሎች የሚነሱ የነበሩ ጥያቄዎች ስለነበሩ ይህን ታሳቢ በማድረግ እነኚህ እርምጃዎች እንዲቀሩ ተደርገዋል ማለት ነው።
በህግ መሰረት በኮማንድ ፖስቱ የሚወሰድ የተሃድሶ እርምጃም እንዲቀር መደረጉን አቶ ሲራጅ አመልክተዋል። የአስቸኳይ ጊዜ አዋጁ እስከ መቼ እንደሚቀጥል የተጠየቁት አቶ ሲራጅ ይህ በመጨረሻ የሚወሰነው በህዝብ ተወካዮች ምክር ቤት መሆኑን አስታውሰዋል። የአስቸኳይ ጊዜ አዋጅ መርማሪ ቦርድ የራሱን ጥናት አድርጎ ለተወካዮች ምክር ቤት እንደሚያቀርብ፣ ምክር ቤቱም የሚመጡትን ሪፖርቶች መነሻ አድርጎ ውሳኔ እንደሚሰጥ ነው ያብራሩት። በመመሪያ ቁጥር 1 እና በመመሪያ ቁጥር 3 ከተነሱት ክልከላዎችና እርምጃዎች ውጪ በመመሪያ ቁጥር 1 እና በመመሪያ ቁጥር 2 ስራ ላይ ያሉት ክልከላዎች እንዳሉ እንደሚቀጥሉም ሚኒስትሩ ተናግረዋል። እንዳሉ ከሚቀጥሉት ክልከላዎች መካከል ሁከትና በጥብጥ የሚያስነሳ ቅስቀሳና ግንኙነት ማድረግ፣ ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ፣ የአደባባይ ስብሰባ ማድረግ፣ ለህዝብ አገልግሎት አለመስጠት፣ በትምህርት ተቋማትና በስፖርት ተቋማት አድማ ማድረግ የመሳሰሉት ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገር። በአዲስ አበባ ከተማ ቆሼ ተብሎ በሚጠራው አካባቢ ቅዳሜ ዕለት በደረሰው አደጋ የሟቾች ቁጥር 113 መድረሱን የአዲስ አበባ ከተማ አስተዳደር ማምሻውን አስታውቋል። በዛሬው ዕለት በቦታው የነበሩ የአይን እማኞች በበኩላቸው ዛሬም ድረስ ፍለጋው መቀጠሉን ተናግረዋል። በሌላ በኩል በዕለቱ ከተደረመሰ በኋላ ተፈልገው ከወጡት ውስጥ በአለርት ሆስፒታል የምትገኝና ባለቤቷንና ሁለት ልጆቿን ያጣች እናት አነጋግረናል። ጽዮን ግርማ ይህን የተመለከተ ዘገባ አላት።
ቀዳሜ ዕለት ከምሽቱ 2 ሰዓት በአዲስ አበባ ከተማ በተለምዶ ቆሼ የተባለ በሚጠራው አካባቢ የበርካታ ሰዎች መኖሪያ የሆነውና በዚያውም ግምቱ የማይታወቅ የከተማው ቆሻሻ ማከማቻ ምክንያቱ ባልታወቀ ሁኔታ የደረሰው የመደርመስ አደጋ የሟቾቹ ቁጥር እየጨመረ ይገኛል። መንግስት በትላንትናው ዕለት ካስታወቀው የ72 ሰዎች ሞት ቁጥር አሁን ማምሻውን 113 ደርሷል። የአሜሪካ ድምጽ ያነጋገራቸው የአይን እማኞች በበኩላቸው ዛሬም ድረስ በቦታው ፍለጋ እየተደረገ እንደሆነ ተናግረዋል። በሌላ በኩል ቤተሰቦቻቸው ሞተው እነርሱ ከአደጋው የተረፉት ተለያየ ቦታ ተወስደው ሕክምና እየተደረገላቸው ነው ተብሏል። ከነዚህም ውስጥ አለርት ሆስፒታል ተኝተው ሕክምና በመከታተል ላይ ካሉት መካከል አንዱ የ7 ዓመት ታዳጊ ነው። ኢዩኤል ባዬ ይባላል። ኢዩኤልን እያስታመመችው የምትገኘው አክስቱ ስትሆን በስልክ አግኝተን አነጋግረነው ነበር። በተቆራረጠ ሁኔታ ይህንን ብሎኛል። አሉ አሁን አብረው
ለነሱ ታላቾ
ማን አወጣህ አንተን?
ራሴ ይወርኩ።
አክስቱን ስለ ሁኔታው ጠየቅኳት፣ ኢዩኤል ካደጋው እንዴት ተረፈ ብዬ።
ግቢው ላይ እየተጫወተ ነበር በፊት ለፊት በኩል። በጓሮ ሰርቪስ ላይ ነው የሚኖሩት እነሱ። እሱ ግን በፊት ለፊት እየተጫወተ ነበረ። ያው ሲደረመስ ጊዜ በድንጋጤ ዘሎ ወጣ። አንድ የአባቱ ጓደኛ ነበረ፣ እሱን የሰማ ድንገት ሲሄድ እሱ እግር ላይ ሄዶ ተጠመጠመ። እሱ ይሄኛው ማለት ነው። በቃ ለጎረቤት ሰጠው። እኔ ሂጅ ያገኘሁትኝ። በቃ
አባቱም እንደሚሰራው
ተባራሪ ስራ ነው የሚሰራው፣ ብየዳ ምናምን።
እናቱና ወንድሙ የት እንደሚገኙ ስጠይቃት ለልጁ ስላልተነገረው ነው እንጂ ሁለቱም ሕይወታቸው አልፏል፣ አስክሬናቸውም ተገኝቶ ተቀብሯል። አባቱ የቀን ሰራተኛ ነው ብላናለች። መጀመሪያ ሆስፒታሉ ስላላወቀ የሕክምና ትንሽ ገንዘብ እንዳስከፈላቸው፣ አሁን ግን በነጻ ተደርጎላቸው ሕክምና እየተሰጣቸው እንደሆነ ገልጻልናለች። አደጋው ያጠፋው ከነ መኖሪያ ቤታቸው በመሆኑ ልጁን የት እንደሚያደርጉት ግራ እንደገባቸው ገልጻልናለች። ሌላዋ በዚህ ሆስፒታል ተኝታ በመታከም ላይ የምትገኘው ወይዘሮ ምልእተ ደበበ ትባላለች። ወይዘሮ ምልእተ ለመናገር ያዳግታታል። ማምሻውን ስለ ሁኔታው ጠይቂያት ነበር።
ያው ምን እንደዋና ቆሸ ነው።
አሁን የት ነው ያለሽው?
አበርታ ክንጅት ነው።
ምንሽ ነው የተጎዳሽው?
እግዲህ ነው ያው በሞላ ሰነች ቅርስት ነው።
አደጋው ሲደርስ የት ነበርሽ አንቺ?
ቤት ውስጥ ነበር።
ከማን ጋር ነው የነበርሽው?
ያው ከቤተሰቦች ያው ልጆችን ባለቤት በፊት ቁቁታ ነበር። ከቁቁታ ብቅ ስል በር ላይ ስወጣ በቃ አዳረሰን ስናርጎናል አዳርሰናል። ልጄን እየስወጣ ስል በበሩ ላይ እያዘን በቃ እንዳለ እዚያው ድፍን ስናረግ።
ከዛ እንዴት ሆኑ ልጆችሽ?
ከዚያ በቃ ያው ከጉድጓድ ውስጥ ቆፍሮ አወጡን። ያው የላተ አየር ቃግር መስሎ ምናምን በዘመድ አምላክ።
በምንድን ነው ቆፍሮ ያወጡሽ?
ያው ግማሹን በዶዘር ነው ግማሹን ያው እኔ በሰው ነው የወጣሁት፣ በሰው ብርታት።
ልጆችሽስ?
ልጆች የት እንዳሉ አይታወቅም።
ባለቤትሽስ?
እሱም አይታወቅም የት እንዳለ።
የስንት አመት ልጆች ነበሩሽ?
አንዷ የ7 አመት ከ7 ወር፣ አንዷ የ1 አመት ከ7 ወር ነው።
ምን ያህል ጊዜ ሆናችሁ እዛ አካባቢ መኖር ከጀመራችሁ?
11 አመታችን ነው።
ቤት ሰርታችሁ ነው? የማን ነው ቤቱ?
ተከራይተን ነው።
ምንድን ነበር የምትሰሪው አንቺ?
ምንም አልሰራ፣ ያው ተመላላሽ ያገኙትን ነው እንጂ ምንም አልሰራ።
ባለቤትሽስ ምን ነበር የሚሰራው?
ባለቤት ያው በየቤተ ክርስቲያኑ እየሄደ ያው ጠዋት ነው የሚሸጠው።
እንደ ወጣሽ ወዴት ተወሰድሽ?
ይኸው አለርት ነው ወሰዱኝ።
ህክምና አገኘሽ?
አዎ ለጊዜ ያው ድንገተኛ ክፍል እንትን አሉኝ። ከድንገተኛ ክፍል ደግሞ ውጭ ተብሎ ነበር። እንደገና ያው እኔ ዘመድ የለኝም፣ አድራሻ ማንም የለኝ፣ የትም ሜዲያ ነው ያለሁት፣ ቤትም የለኝ አልኳቸው። እንደገና አስተያየት አድርገው ያው ማረሻ ክፍል ሰጥቶኝ እዚያው ነው ያለሁት።
ቤተሰቦቿ እንደነገሩኝ ወይዘሮ ምልእተ በከፍተኛ ህመም ላይ ስለሆነች እንጂ ባለቤቷና የልጆቿ ሁኔታ ስላልተነገራት እንጂ የሶስቱም አስክሬን ተቆፍሮ ተገኝቶ ተቀብሯል ብለውኛል። ምናልባት ይህን ፕሮግራም ለአየር ስናበቃው ልትሰማ ትችል እንደሆነ ጠይቀናቸው በህመም ላይ መሆኗን ገልጸው ግድ የለም አትሰማም ሻል ሲላት አይተን እናረዳታለን ብለዋል። በዛሬው ዕለት አካባቢው ምን እንደሚመስል የተከታተለች ወጣት አነጋግሬያለሁ። ሀና ረጋሳ ትባላለች። የህክምና ባለሙያ ስትሆን በድረገጾች ላይ አስተያየት በማስፈር ትታወቃለች። ያየችውን ጠይቂያት ነበር።
ጠዋት 5 ሰዓት ከረፋዱ 5 ሰዓት አካባቢ ነበረ ቦታው ላይ የደረስኩት። ያው መንገዶች ዝግ ናቸው፣ በእግር ነው የሚገባ ወደ ውስጥ። በደረስኩበት ሰዓት ከ6-7 የሚበልጡ እስካቫተር ማሽኖች ያወጡ ነበረ። እንደተረዳሁት ከሆነ በህይወትም ያላገኘኋቸው ሰዎች እንደዚህ እዛ ቦታ ላይ ያመለከቱ ሰዎች አሉ። እነሱን የሚጠብቁ ቤተሰቦች አሉ ማለት ነው። ያልወጡ ሰዎች ነበሩ በዛ ሰዓት። ዛሬ ጠዋት ላይም የወጡ ሰዎች እንደነበሩ ነግረውኛል።
አንቺ በነበርሽበት ሰዓት ምን ያህል ሰዎች ይሆናሉ ያየሻቸው ቤተሰቦቻቸውን የሚፈልጉ ሰዎች?
እንግዲህ እኛ ነው ወደዛ አላስጠጉንም፣ ብዙ አያስጠጉም። በዛ በኩልም ብዙ ሰዎች ነበሩ፣ እኔ በቆንኩበት በኩልም ብዙ ሰዎች ነበሩ። ግን ዋናው በሚቆፈርበት ቦታ ላይ ነው ቤተሰብ ያለው። ፖሊሶች ምናምን ስለማያስጠጉ እኛ በዚህ ጋር ነበርን። ግን ብዙ ሰዎች ነበሩ በቦታው ላይ፣ በጣም ብዙ ሰው ነበረ።
ለምሳሌ ከአደጋው የተረፉ ሰዎች የት ነው ያሉት?
ከአደጋው የተረፉ ሰዎች፣ ለአዘን የተቀመጡ ሰዎች ጎረቤቶቻቸው ጋር ያልፈረሰባቸው ወደ አካባቢ ላይ መጥተው ተቀምጠዋል። ግማሾቹ ደግሞ በብዛት አንድ ላይ ወደ ረጅም ዳስ ተጥሎ እዛ አዘን ተቀምጠዋል።
ሀና እንደነገረችን አካባቢው በከፍተኛ ሁኔታ በፖሊስ እየተጠበቀ ነው። ከፍተኛ ቁጥር ያላቸው ገልባጭ መኪኖች ደግሞ ቆሻሻውን እየያዙ እየሄዱ እንደሆነ፣ ከአካባቢው በመቆፈር ብዛት ወደ ጭቃነት እንደተለወጠ እንደሆነ ገልጻልናለች። ያነጋገርናቸው የተለያዩ ሰዎች እንደገለጹልን ደግሞ ከአደጋው የተረፉት ሰዎች የሚገኙት በየቦታው ተበታትነው እንደሆነና ሁሉም ተገቢውን እርዳታ እያገኙ እንዳልሆነ ነው። ይህን ዘገባ በተመለከተ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ኃላፊን በተደጋጋሚ ልናነጋግራቸው ጥረት ብናደርግም ስልካቸው ባለመነሳቱ ሳይሳካልን ቀርቷል። ማምሻውን ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በበኩላቸው የሟቾች ቁጥር 113 መድረሱን ገልጸው እንዲህ አይነት ችግሮችን ለመቅረፍ በትክክል መረዳት ያለባቸውን ሰዎች ለመለየት በክፍለ ከተማ ስራ አስፈጻሚ የሚመራ የተቋቋመ ኮሚቴ መኖሩንና ድጋፉን የሚያስተባብር አካል መቋቋሙን ተናግረዋል።
ቆንጂት ለዘገባ ቆንጂት አልኩሽ ጽዮን፣ ተከታዩዋ ዘጋቢ ቆንጂት ስለሆነች ነው። ጽዮን በጣም እናመሰግናለን፣ ጥሩ ዘገባ ነበር። ሰባተኛ ዓመቱን በያዘው የሶሪያ ጦርነት ሁሉም ተፋላሚ ወገኖች ሆን ብለው ሲቪሎችንና ሲቪላዊ መሠረተ ልማቶችን ኢላማ ማድረግን ጨምሮ የጦርነት ወንጀሎች ፈጽመዋል ሲል አንድ የተባበሩት መንግሥታት ድርጅት መርማሪ ቡድን ወነጀለ። ነጻው ዓለም አቀፍ የሶሪያ ምርመራ ኮሚሽን ለመንግስታት ድርጅት የሰብአዊ ምክር ቤት ሪፖርቱን አቅርቧል። ሊሳ ሽላይን ከጄኔቫ ዘግባ፣ ቆንጅት ታዬ ታቀርባለች።
ይህ አዲሱ የመርማሪው ኮሚሽን ሪፖርት ባለፉት ሰባት ወራት በመላዋ ሶሪያ የተፈጸሙ የሰብአዊ መብት ረገጣ ድርጊቶችንና የጦርነት ወንጀሎችን የሚዘረዝር ነው። የሶሪያ መንግስት ኃይሎችና ሩሲያውያኑ ተባባሪዎቻቸው ምስራቅ አሌፖን ከበው ያዘነቡት ቦምብ በሀገሪቱ ሲቪሎች ላይ ከደረሱት ተከታታይ እጅግ ሰቅጣጭ ጥቃቶች አንዱ መሆኑን የሰብአዊ መብት ተሟጋቾች ይናገራሉ። የዓለም አቀፉ መርማሪ ኮሚሽን ሊቀመንበር ፓውሎ ፒኔሮ ሲናገሩ ምስራቅ አሌፖ ላይ ከደረሰው የጥቃት ውርጅብኝ የጓለማውታን መጠለያዎች እንኳን አላመለጡም ብለዋል።
በቦምብ ጥቃቶቹ በብዙ መቶዎች የሚቆጠሩ ሲቪሎች አልቀዋል። የገቡበት ያልታወቀም ብዙዎች ናቸው። እጅግ መሠረታዊ የሆኑ የጤና አገልግሎቶችን እንኳን አጥተው የሞቱም አሉ። ያው እንደሚታየው እንግዲህ የመንግሥቱ የከበባ ታክቲክ ወይም መላ በሚዘገንን ሁኔታ ተሳክቷል።
ምስራቅ አሌፖ አመድ ሆናለች። ከሞት የተረፉት ሲቪሎች ቀያቸውን እየጣሉ በሄዱበት ምን እንደሚገጥማቸው ወደማያውቁበት ተሰደዋል ብለዋል የመርማሪው ኮሚሽን ሊቀመንበር ፒንሄሮ። አሌፖ የሆነው በመላ ሶሪያ እየተደገመ ነው። ሁሉም ተዋጊ ወገኖች በሲቪሉ ሕዝብ ላይ ወንጀል መፈጸማቸውን ቀጥለዋል ሲሉም አክለዋል። የሶሪያ ኃይሎች ሆስፒታል፣ ትምህርት ቤት፣ የውሃ አደላ ጣቢያን በመሳሰሉ ዋና ዋና ሕዝባዊ መሰረተ ልማቶች ላይ በተደጋጋሚ ያደረሷቸውን ጥቃቶች ይህ አዲስ ሪፖርት ይዘረዝራል። ሽምቅ ተዋጊ ቡድኖቹም በህዝብ መኖሪያ አካባቢዎች በጅምላ ባዳፍኔ ድብደባ ማድረሳቸውንና በርካታ ሲቪሎችን መግደላቸውን ወይም ማቁሰላቸውን ኮሚሽኑ ያመለክታል። ሽብርተኛ ቡድኖች ሰዎችን በዘፈቀደ ይረሽናሉ፣ ሲቪሉን ህዝብ በጥቃት መከላከያ ጋሻነት ይጠቀሙበታል ብለዋል ፒኔሮ። ጦርነቱ እስካሁን የቀጠለው ሁሉም ተፋላሚ ወገኖች በወታደራዊ መንገድ ድል እናደርጋለን ብለው ስለሚያምኑ መሆኑን የኮሚሽኑ ሊቀመንበር ሳያስገነዝቡ አላለፉም።
The increasingly complex conflict especially fueled by the involvement of the external
ለዚ ከጊዜ ወደ ጊዜ ይበልጥ የተወሳሰበ ላለ ጦርነት በከፊል አቀጣጣይ የሆኑት የውጭ ተዋናዮች ለተዋጊዎች ወገኖች የገንዘብ የቁሳቁስና ሌላም ድጋፍ በመስጠት የሚያደርጉት ተሳትፎ ነው።
ይህንን በብዙ መቶ ሺዎች የተቆጠረ ህዝብ ያለቀበትን ጦርነት ሊያስቆም የሚችለው ብቸኛው መንገድ የፖለቲካ መፍትሄ ላይ መድረስ ብቻ መሆኑን ፒኔሮ ያሳስባሉ። ተዋጊዎቹ ወገኖች ፍልሚያቸውን ወደ ድርድር ጠረጴዛ እንዲወስዱት ለመገፋፋት አባል ሀገሮች በቡድኖቹ ዘንድ ያላቸውን ተደማጭነት እንዲጠቀሙበትም ተማጽነዋል።
በመጨረሻም ከአፍሪካ አንድነት ድርጅት በፊት የተቋቋመው የአህጉሪቱ እግር ኳስ ኮንፌዴሬሽን የተመሰረተበትን 60ኛ ዓመት በዓል በአዲስ አበባ እያካሄደ ነው። በነገው ዕለት በሚያካሄደው 39ኛ ጉባኤውም ፕሬዝዳንትና የሥራ አስፈጻሚ ኮሚቴ አባላት ይመረጣል። ኢትዮጵያዊውን ይድነቃቸው ተሰማን በመተካት 29 ዓመታት በፕሬዝዳንትነት የቆዩት ካሜሩናዊው ኢሳ ሃያቱ ዘንድሮ ጠንከር ያለ ፉክክር ገጥሟቸዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ከያኔው የአፍሪካ አንድነት ድርጅት በፊት የተቋቋመ አንጋፋ ተቋም ነው የአፍሪካ እግር ኳስ ኮንፌዴሬሽን። አፍሪካውያን ለፖለቲካ ሳይሰባሰቡ በፊት ይህንን የስፖርት ኮንፌዴሬሽን እንደ ፖለቲካ ትግል መድረክ ጭምር ተጠቅመዋል። የዘር መድሎን ተቃውመዋል። ያኔዋን ደቡብ አፍሪካም ከውድድር አባረዋል። ኮንፌዴሬሽኑን ለ15 ዓመታት በፕሬዝዳንትነት የመሩት ስመጥሩ ኢትዮጵያዊ ይድነቃቸው ተሰማም የዚህ እንቅስቃሴ መሪ የአህጉራዊው ተቋም ምልክት ሆነው ይታወሳሉ። የኮንፌዴሬሽኑ 60ኛ ዓመት በዓል ግን እንደዚህ አይነት ስኬት ተጎሉበት የመገናኛ ብዙሃንን ትኩረት የሳቡበት አይደለም። ዋናው ትኩረታቸው ኢትዮጵያዊው ይድነቃቸው ተሰማ ከዚህ ዓለም በሞት መለየታቸውን ተከትሎ እንደ አውሮፓውያን አቆጣጠር በ1988 ፕሬዝዳንት ሆነው የተመረጡት ኢሳ ሃያቱ ለ8ኛ ጊዜ ለመመረጥ የሚያደርጉት ፉክክር ሆኗል። ኮንፌዴሬሽኑን ለ29 ዓመታት የመሩት ኢሳ ሃያቱ ፉክክር የገጠማቸው ከማዳጋስካር እግር ኳስ ፌዴሬሽን ፕሬዝዳንት አህመድ አህመድ ነው። 54ቱ የአፍሪካ ሀገራትም በዚህ ምርጫ መከፋፈላቸው ይታያል። 29 ዓመታት በፕሬዝዳንትነት የቆዩት ካሜሩናዊ ይበቃቸዋል የሚሉት ቁጥር እየጨመረ በመምጣቱ ለጉባኤው አዲስ አበባ የሚገኙት የኢሳ ሃያቱ ልዩ አማካሪ አቶ ፍቅሩ ኪዳኔ ግን በዚህ ሐሳብ አይስማሙም።
ለጋዜጠኞች አዲስ ወሬ ስለሆነ አሁን ሁሉም ስኮፕ የሚባል እንትን አለ አይደለም ለሱ ነው ወሬ እንጂ የሚያመጡት ከኢሳ ሃያቱ በፊት ሆን አንቶኒዮ ሳማራንክ ናቫላንጅ 30-40 ዓመት ፌዴሬሽን የመሩ አሉ። ለምን እሱ አይመራም? ደግሞ ስራውን በሙሉ በደንብ አድርጎ ሰርቷል። ስለዚህ የሚያስፈልገው ወደፊት ወጣቶች ሌሎቹን እንዲተኩ ነው። ግን ፌዴሬሽኖቹ ወጣቶችን አያስጠጉም። ሽማግሌዎቹ ቦታውን ይዘው ቁጭ ብለዋል። አሁን ለምሳሌ አንተ እዚህ አዲስ አበባ ነው ያለኸው። እስቲ አንድ ወጣት ጥጥራለኝ ኢትዮጵያ ፉትቦል ፌዴሬሽን ውስጥ ያለ ወይ ወደፊት ተስፋ ያለው እና ስለዚህ የአፍሪካን ፉትቦል ለማሳደግ ወጣቶች ኃላፊነትን መረከብ አለባቸው በየሀገራቸው እና ይሄ ነው አሉት መከራ እንጂ የኢሳ ሃያቱ አይደለም።
በ60ኛው ዓመት በዓል ላይ ከተገኙት የቀድሞ የአፍሪካ ኮከብ ተጫዋቾች አንዱ ካሉሻ በዋሊያም ምርጫውን አስመልክቶ አገራት እያንጸባረቁት ያለው አቋም የዲሞክራሲ መገለጫ ነው ባይ ነው።
ዲሞክራሲ ኢዝ ላይክ ዲሞክራሲ ኢዝ ኤ ዲሞክራሲ ካፍ ሃዝ ኦልዌዝ ቢን ኤ ዲሞክራሲ ኤንድ ዴን ዌን ዘ ኤሌክሽንስ ካም ዴ አር ጎይንግ ቱ ቢ ኤሌክሽንስ ባት ኤቭሪባዲ ሃዝ ዴር ኦን ቾይስ ኤንድ ዴር ፌቨሪትስ ሶ ዚስ ኢዝ ፉትቦል።
ዲሞክራሲ ዲሞክራሲ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሁልጊዜም ዲሞክራሲያዊ ነው። ምርጫ ሲመጣም ሁሉም የሚደግፈውና የራሱ ምርጫ ይኖረዋል። ስለዚህ ይህ እግር ኳስ ነው ነው ያለው ኢሳ ሃያቱ። እንደ አውሮፓውያን አቆጣጠር በ1988 ይድነቃቸው ተሰማን የተኩት ምን ሊሰሩ እንዳሰቡ በግልጽ ባስቀመጠ ቅስቀሳ ጭምር መሆኑን አቶ ታደለ ይድነቃቸው ተሰማ ያስታውሳሉ። ካሜሩናዊው ሰው የአባቴ ድጋፍ ነበራቸው፣ እቅዳቸውንም ግን በሚገባ አብራርተው ነበር ይላሉ።
በዛን ጊዜ ለዛ ምርጫ ወደ 18 ገጽ የሚሆን እቅዱን አዘጋጅቶ ካምፔን አድርጎ ኤክዌ የሚባል የኮንጎ እና ዶክተር ሃሊም ከሱዳን ሁለቱን አሸንፎ ነው የተመረጠው። እንደማስታውሰው የመጀመሪያው
ድምጽ የሰጡት ሀገራት ኢሳያቱ የይርነቃቸው ተሰማ አቶ ይርነቃቸው ስማ ድጋፍ እንዳላቸው ያቁ ነበር። በይፋ ድጋፋቸውን ገልጸው ነበር አቶ ይርነቃቸው
በይፋ ሱም ድጋፉን ገልጿል። ኢሳ ማኒፌስቶ ላይ ይድነቃቸው የጀመራቸውን እነዚህን ስራዎች አስፈጽማለሁ፣ ለማስፈጸምም ይሄ አቅም አለኝ። ካሜሩን ፉትቦል ፌዴሬሽን ፕሬዚደንት ሆኜ ይሄን የሰራው ሰው ነኝ ብሎ ራሱን አስተዋውቆ ነው እና በጣም ፍትጊያ የበዛበት ውድድር አሸንፎ ነው የወጣው።
ያሁኑ ግን ኢሳ ሀያቱም ሆኑ አህመድ አህመድ እቅዳቸውን በግልጽ ያላብራሩበት ምርጫ ነው ብለዋል አቶ ታደለ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁኔይዲ ባሻም ለስራ አስፈጻሚ ኮሚቴ አባልነት እጩ ሆነው ቀርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። አሁን አድማጮች ወደ ቀዳሚው የምሽቱ ቅንብር እናልፋለን።
አዲስ አበባ ቆሼ አካባቢ የደረሰውን አደጋና መንስኤውን እያጣራ መሆኑንና አሁን በማንም ላይ ውንጀላ እንደማያሰማ የኢትዮጵያ መንግሥት አስታውቋል። የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ትላንት ምሽት ላይ ከቪኦኤ ጋር ባደረጉት ቃለ ምልልስ በአደጋው የሞቱት ሰዎች ቁጥር 72 መሆኑንና 323 ሰው በጊዜያዊ መጠለያ እርዳታ እየተሰጠው እንደሆነ ገልጸው ነበር። ይሁን እንጂ ዛሬ ባለን መረጃ መሠረት የሞቱት ሰዎች ቁጥር ወደ 113 ከፍ ብሏል። ዶክተር ነገሪን ያነጋገረቻቸው ትዝታ በላቸው ነች። የአደጋው መንስኤ ምን እንደሆነ ላነሳችላቸው ጥያቄ ይመልሳሉ።
እንዳልኩሽ አሁን እየተጣራ ነው። መንስኤው ይሄ ነው ብሎ መናገር የምንችልበት ደረጃ ላይ አይደለም ያለ ነው። ነገር ግን ይሄ ክምር እንዲሁ በየጊዜው ቆሻሻ እየተጣለ የፈጠረው ከፍታ ነው እና በራሱ ሊፈርስ ይችላል፣ ሊናድ ይችላል። አሁን ቻይና ውስጥ የሆነውን እንደዚህ አይነት ተመሳሳይ እናስታውሳለን። እና በተፈጥሮ አንደኛ ይሄ አለት አይደለም እንደምታወቀው ማለት ነው። አለት ወይ ደግሞ እንዲሁ ሰው የገነባው ብሎኬት ቢሆን ወይ ህንፃ ቢሆን በተወሰነ ደረጃ እኮ ሰው በዚህ ሁኔታ አይጠብ ባለው ተፈጥሮ እንቅስቃሴ ወይ ደግሞ በውስጥ ባለው አንዳንድ እንቅስቃሴ ልናድ ይችላል። ይሄንን ግን ምክንያቱ ይሄ ነው ብለን የምንናገርበት ደረጃ ላይ አይደለንም። ይሄ ጉዳይ እየተጣራ ነው። አሁን ትኩረት እየሰጠን ያለ ነው ለተጎዱት ወገኖቻችን ከዛ አካባቢ ርቆ መጠለያ አግኝቶ እነሱን ድጋፍ ማድረግ ነው። ህይወታቸው ያለፉትን ዜጎችም ደግሞ በክብር አስክሬናቸው እንዲያርፍ መንግስት ትረባረብ ነበር ማለት ነው። እውነታው ይሄ ነው አሁን ያለው።
ለመሆኑ እንደው የመጨረሻ የሞቱ ሰዎች ቁጥር ታወቀ? አሁንም ፍለጋው እንደቀጠለ ነው የምንረዳው። አስክሬን
እስካሁን የተረጋገጠው 82 ሳይሆን 72 ነው በትክክል። ይሄንን በተደጋጋሚ ምሽት ላይም ጠይቄያለሁ። እንዲሁ አንዳንድ አካላት ቁጥሮቹን እየጨመሩ የምናገሩበት ሁኔታ አለ። እኛ ብዙ ሰው እንዲሞታ አንድም ሰው እንዲሞት አንፈልግም። ነገር ግን ተከታትለን ደግሞ ህይወታቸው ያለፉ ሰዎችንም እንደዚሁ የምንገልጽበት ሁኔታ ይኖራል ማለት ነው። እስካሁን ግን ኦፊሻሊ የታወቀው ከሳይቱ የደረሰን 72 ሰዎች ህይወት እንዳለፈ ነው።
እሺ ዶክተር ነገሪ፣
23 የሚሆኑትን ደግሞ በጊዜያዊ መጠለያ እንዲቆዩ ተደርጎ ድጋፍ እየተደረገላቸው ነው። ለወደፊትም ደግሞ የሚቋቋሙበትና ራሳቸውን ህይወት የሚመሩበት ሁኔታ መንግስት እንደሚያመቻች፣ ከተለያዩ አካላትም ደግሞ ድጋፍ እየተደረገ መንግስታዊ ያልሆኑትም ጭምር የመንግስት ተቋማትም ድጋፍ እያደረጉ ይገኛሉ ማለት ነው በአሁኑ ጊዜ።
እሱንም አሁን የጠቀሱትንም 82 የሚለውንም ቁጥር ያገኘ ነው እንግዲህ ከሮይተር ነው። ከተለያዩ የዜና ምንጮች አጠናቅረን ነው የምንሰራው። ለመሆኑ እንደው ማን ነው የፍለጋውን ሂደት የሚያካሄደው? አንዳንድ ሰዎች ማውጫ መሳሪያ ስለሌላቸው የዘመዶቻቸውን አስክሬን ካፈሩ ስር የሚቆፍሩት በእጃችን እየቆፈርን ነው የምናወጣው ነው የሚሉትና የፍለጋውን ሂደት እርዳታ እየሰጠ ያለው ማን ነው?
ስንታ ይሄ እንግዲህ እኔም እንዳልቸው እነዚህ ሰዎች በእናንተ ሬዲዮ ሲናገሩ ሰምቻለሁ። ነገር ግን እነታው እዛ አካባቢ ያሉ ሰዎች ይናገራሉ መንግስት ይሄ አደጋ እንደደረሰ የአደጋ መከላከል ላይ የሚሰሩ ለጸጥታ አካላት ዛቦታ እንዲሄዱና በዶዘር ተቆፍሮ በጥንቃቄ ማለት ነው እንዳውም ለተወሰነ ጊዜ መጀመሪያ ላይ በፓውዛም ተጠቅሞ ሌሊት ጭምር ማለት ነው ሪብርብ ተደርጎ መንግስት ነው በአጠቃላይ የአዲስ አበባ ክልልና የፌደራሉ መንግስት የአደጋ መከላከል እንደዚህ አይነት ችግር በሚፈጠርበት ጊዜ ስልጣና የወሰዱ ሰዎች የጸጥታ አካሉም ተረባርቦ ነው ይሄንን እየሰሩ ያሉ ማለት ነው። ስለዚህ እዛ አካባቢ ያሉ ሰዎች ምስክር ይሆናሉና በራሳችን እንደዚህ ተላይቴን የሚሉት ነገር እንግዲህ በጣም አሳዛኝ ነው ይሆናል ብለንም አንገምትም። ምክንያቱም ይሄ ሁላችንንም የሚያሳዝን ክስተት ነው ማንንም የተበቀው የለም። ይሄንን አደጋ ለመከላከል መንግስት ያለውን አቅም ተጠቅሞ ጥረት ያደረገ እንደሆነ ነው ማለት ነው።
እንደው የተጠበቀ አይደለም እንኳን ማለት የሚቻል አይመስልኝም ዶክተር ነገሪ ሌንጮ።
አንድ ማለት አይደለም
አንድ ነዋሪ 6 ጊዜ
ግልጽ አድርግልሽ አሁን ይሄ ምስኮት መደራረግ ብዙ ማይጠቅም። እኔ እኮ ብዙ ሰዎች በሐዘን ውስጥ ባሉበት ሁኔታ አሁን አልተጠበቀም ማለት ኤርሊ ዋርኒንግ የምንለው እኮ መንግስት ምንም አልሰራም ብለን መደምደም የለብንም። ነገር ግን በዛ ሌሊት ይሄ ይመጣል ብሎ እየጠበቀ ሰው የለም። መንግስት እኮ ይሄን አከባቢ መልሶ ለማልማት ዜጎችን እዛ ላይ የሰፈሩትን አከባቢ የሰፈሩ ሰዎችንም ደግሞ የተሻለ ህይወታቸውን የሚመሩበት ቦታ አዘጋጅቶ ለመስጠት ጥረት ሲያደርግ ነበረ። የወረዳው የታከባቢ ባለ ኃላፊዎች ይሄንን ትናንትናም ለመለከታቸው አካላት ሲገልጹ ነበር። ነገር ግን ፋብሪካው ሲሰራኩል አላማ ነው። አንደኛ እነዛ ሰዎች ለወደፊት እዛ እንደማይቀጥሉ ይታወቃል። ይሄንን የቆሻሻውን ወደ ኃይል ማመንጫ በሚቀየርበት ጊዜ እነዚህ ሰዎች ወደ ሌላ ቦታ መወሰዳቸው አይቀርም። ይሄ ግንባታ ደግሞ እንዳውም ከዚህ በፊት ነው ግንባታ ኦልሞስት የተጠናቀቀ ነው ፊኒሺንግ ላይ ነው ያለው ማለት ነው። ስለዚህ በዚህ ሌሊት ይደርሳል ብሎ የጠበቀ ሰው የለም። ይሄ እኮ ቀውስ ነው። የትም ሀገር አደጋ ይደርሳል። ተፈጥሮ አደጋ ይደርሳል።
ልክ ነው።
ተፈጥሮ አደጋ ደግሞ ብዙ ጊዜ አንዳንድ ምልክት የሚሰጡ አደጋዎች አሉ። አንዳንዶቹ ግን ምልክት የማይሰጡ አደጋዎች አሉና አሁን እኛ ጊዜያችንን ልንሰጥ የሚገባው ትኩረታችን ምን ላይ ነው? ይሄ አደጋ እንዴት ተከስቷል? ከዚህ ውስጥ የከፋ ጉዳት እንዳይኖር ለማድረግ መንግስት ያለውን ኃይል በመጠቀም ርብርብ ያደረገ ነው። ለዜጎቹ ጉዳት ሀዘን የሚሰማቸው ሰዎች ከመንግስትም አካላት ውጪ ማለት ነው ድጋፍ እያደረጉ ያለ ሁኔታ ላይ ነው ያለን ማለት ነው።
ዶክተር ነገሪ ጥያቄ እኮ ማነሳሎት ህዝቡ ከሚያሰማው ስሞታ አንጻር ነው። ካሁን በፊትም ይሄ 6ኛ ጊዜ ነው አደጋ ሲደርስ ብለው አንዱ ነዋሪ 5 የቤተሰብ አባል የሞተባቸው ሰውዬ ቃለ ምልልስ ሰጥተውናል። የአዲስ አበባ አስተዳደር ቸልተኛ ነበር ነው የሚሉት ሰዎቹና ከዚህ አንጻር ነው ጥያቄውን የምናነሳው። ቀድሞ ሊታሰብበት አይገባም ኖሯል ወይ? ሌሎችን በአዲስ አበባ ዙሪያ እኮ አንድ ይሄ ነው እንጂ በርካታ ቤት የለሾችና በየሜዳው ላስቲክ ቤት ውስጥ ተጠልሎ የሚገኙ በመቶዎች የሚቆጠሩ አሉ። መቶም ያነሳ ነው ሰው እንደሚያ
አንደኛ ጥያቄው ትክክል ነው። ጥያቄ ማንሳትስ ጥሩ ነው። ነገር ግን ደግሞ ትክክለኛ መረጃ ከመመለከተው አካል የአዲስ አበባ መስተዳደር ምን ተሰራ ነበር? ከነዋሪዎች ወይ ደግሞ ከማንም ይሁን መረጃ አግኝታችኋል? ነገር ግን የአዲስ አበባ መስተዳደር የከተማው ከንቲባ፣ የክፍለ ከተማው፣ የወረዳው፣ ቀበሌው ምን ሲሰሩ ነበር የሚለውንም ደግሞ ማግኘት አስፈላጊ ነው የሚሆነው ማለት ነው። ያንን መረጃ ለማግኘት ፈቃደኛ ከሆናቸው እነዛ ሰዎች መንግስት ቸልተኛ ነው ብሎ እንደተናገረ ሁሉ የሚመለከታቸውም ደግሞ ጠይቆ መረዳት አስፈላጊ ነው መስለው ማለት ነው። አሁን እኔ እዚህ ማለት የምችለው መንግስት ከማንም በላይ ለዜጎቹ ያስባል። የመንግስት አመራር ለዘላለም የሚኖር ማንም ሰው የለም። ለዜጎቹ የተሻለ ህይወት እንዲፈጠር ለማድረግ ነው ጥረት የሚያደርገው ማለት ነው። ታዲያ መንግስት ቸልተኛ ከሆነ ከመንግስት የተሻለና ለዜጎቹ የሚያስብ ማን ነው የሚል ጥያቄ ደግሞ መነሳት አለበት። ስለዚህ አሁን ለዚህ ለተነሳው ጥያቄ ጊዜ ስላለን ማጣራቱ ይሻላል። ምን አደረጉ? ምን ሳያደርጉ ቀሩ? የምለውን ማን ነው ተጠያቂ መሆን ያለበት? የምለውን እኮ ጠይቆ ትክክለኛ መረጃ ለህዝቡ ማድረስ ይቻላል። በአሁኑ ጊዜ ግን ትኩረታችን በዚህ አይነት ክርክር ላይ አይደለም። ነገም ባላንስድ የሆነ ከሁለቱም ከሚመለከታቸው አካላት መረጃ በማግኘት ለህዝቡም ጥቅም ሲባል መቸኩል ሳይሆን ውድድር ሳይሆን ነገሩ ትክክለኛ መረጃን ፈልጎ ከሚመለከተው አካል ህዝቡ ጋር ማድረስ ነው።
ዶክተር
ይሄ የሚጠቅም ስለኛል።
ዶክተር ነገሪ ሌንጮ በተደጋጋሚ የርሶን መስሪያ ቤት ቃል አቀባይ አጥራ ተገናኝተን ነበረ። እንዲሁም ደግሞ የአዲስ አበባ ከተማ አስተዳደር የኮሙኒኬሽንስ ጽህፈት ቤት ኃላፊ የሆኑት ወይዘሮዋን ጠይቁ ተብለን የእሳቸውም አልተገኘም። አዲስ አበባ የሚገኙ እስክንድርና መለስካቸው እዚህ ደግሞ ዜናውን ስናጠናቅር ደጋግመን ስንደውልና ከመንግስት በኩል ለማጣራት ጥረት ስናደርግ ነበር። አሁን ደግሞ እጅግ በጣም ደስ ይያለኝ ነው የሚሰጡኝ ስም ካለ ከአዲስ አበባ አስተዳደር ደውለን እንድናነጋግራቸው። እኛማ ሁሉ ጊዜ እንፈልጋለን ከመንግስት የተጣራ መረጃ ለማግኘት። የጥድፊያ ስራ አይደለም እንሰራው። በትክክል ህዝቡ ሚዛናዊ የሆነ ዘገባ እንዲያገኝ ነው የምንፈልገው። የህዝቡን ድምጽ ግን እናቀርባለን። ስለዚህ አሁን ከሰጡኝ ይቀበላል።
አሁን ይሄኛውን እንዳልሽው ነገ የምመለከታቸው አካላትን ምን እንደሰሩ፣ ስለዚህ አሁን ነገ ይሄንን መረጃ ማግኘት ይችላልላችሁ።
እሺ፣
ይሄ የምደበቅ መረጃ ጃም አይደለም፣ ምንደብቅበት ምክንያትም የለም። ትኩረታችን ደግሞ በተቻለ መጠን የተጎዱ ወገኖቻችን እንዴት እነሱን ማገዝ ይችላለን በሚል ላይ ነው ትኩረታችን። ሌላ ስራ ትተን ነው እኔም እዛ አካባቢ ነበር ትናንትናም፣ እንደዛው እሁድም፣ ዛሬም በዚሁ ላይ ነው የተጠብን የዋለውና ይህንም በዚህ መልኩ ብትረዱንና ትክክለኛ መረጃ ከትክክለኛ መረጃ ምንጭ ብታገኙ እየተሻለ ይመስለኛል ነው የምለው።
የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ለሰጡን ማብራሪያ እናመሰግናለን። በነገራችን ላይ ዛሬም ወቅታዊ መረጃ ለማግኘት ወደ አዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ጉዳዮች ኃላፊ ወይዘሮ ዳግማዊት ሞገስ ያደረግናቸው ተደጋጋሚ ጥረቶች ያለ መልስ ቀርተዋል። አድማጮች፣ ቀጣዩ ቅንብር ዲሞክራሲ በተግባር ይላል።
የአሜሪካ መንግሥት ለኢትዮጵያ መንግሥት የሚሰጠው የገንዘብ እርዳታ ለታሰበለት ዓላማ መዋሉን፣ ከአሜሪካ ጋር የሚኖራት የንግድ ግንኙነት እንዲሁም በኢትዮጵያ ያለው የዲሞክራሲና የሰብአዊ መብት ይዞታ ትኩረት እንዲደረግበት ለሚጠይቀው በኮንግረስ አባላት ለቀረበው ሬዞሉሽን 128 የፖለቲካ ተንታኝ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ተወካይና አራት ኢትዮጵያውያን ለዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ምስክርነታቸውን ሰጥተው ነበር። ለምስክር ሰሚ ሸንጎ ቀርበው ምስክርነታቸውን የሰጡት የስድስት ሰዎች የኢትዮጵያ መንግሥት የዜጎቹን ዲሞክራሲያዊና ሰብአዊ መብት ይጥሳል፣ ከአሜሪካ በእርዳታ የሚወስደውን ገንዘብ ለፖለቲካ ፍጆታው መጠቀሚያ ያውለዋል ሲሉ ምስክርነት ሰጥተዋል። ለምስክር ሰጪዎች ከምክር ቤቱ አባላት ጥያቄዎች ቀርበውላቸው ማብራሪያ ተሰጥቷል። ጽዮን ግርማ ይህንን የተመለከተ ዝርዝር ዘገባ ይዛለች።
ባለፈው ሐሙስ የካቲት 30 2009 ዓ.ም በኒው ጀርሲው ኮንግረስማን ክሪስ ስሚት ጸሐፊነትና በሌሎች የዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ለቀረበው የኢትዮጵያን የሰብአዊ ሁኔታ የሚገመግምና እንዲሁም ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን እርዳታ ኃላፊነትና ተጠያቂነት ያለበት እንዲሆን መስፈርቶችን ለማስቀመጥ 128 ረቂቅ ሪዞሉሽን ስድስት ምስክሮችን ሰምቶ ነበር። ምስክርነቱን መስማት ያስፈለገው በኢትዮጵያ ያለው የዴሞክራሲና የሰብአዊ መብት ይዞታ ምን ይመስላል የሚለውን ሙሉ ስዕል ለማግኘት እንደሆነ ክሪስ ስሚት የምስክር መስማቱን ሂደት በንግግር ሲከፍቱ ተናግረው ነበር። ኢትዮጵያ በምስራቅ አፍሪካ ደህንነትን በማስጠበቅ ከአሜሪካ ጋር በትብብር በመስራት እንዲሁም እንደ ደቡብ ሱዳን በመሳሰሉት ሀገራት የሰላም አስከባሪ ኃይል በመላክና ሰላም በማስጠበቅ የአሜሪካ አጋር ሀገር ናት ብለዋል። ኢትዮጵያ የተባበሩት መንግስታት ድርጅት የሴኩሪቲ ካውንስል አባል ከሆኑ ሶስት የአፍሪካ ሀገራትም አንዱ ሀገር ሆና ተካታለችም ብለዋል። ነገር ግን የሀገር ውስጥ አስተዳደሯን በተለይ ደግሞ የዲሞክራሲና ሰብአዊ መብት አያያዟን በተመለከተ ቀደም ሲል የነበረው የኦባማ አስተዳደር ከኢትዮጵያ መንግስት ጋር በነበረው ጠንካራ ውይይት የመንግስቱ ባለስልጣናት በኢትዮጵያ ከፍተኛ ውጥረት እንዳለና ለዚህ ደግሞ በከፊል የመንግስት ስህተት እንደነበረበት አምነዋል ብለዋል። በውይይቱ ወቅት ተነስተው የነበሩ ነጥቦችን ዘርዝረው በቅርቡ የወጣውን የዩናይትድ ስቴትስ ስቴት ዲፓርትመንት የሰብአዊ መብት ሪፖርት ጠቅሰው በኢትዮጵያ አሁንም ድረስ በርካታ ሰዎች በእስር ላይ እንደሚገኙ፣ መንግስት በ2016 ለተቃውሞ በወጡት ሰዎች ላይ ከመጠን ያለፈ ኃይል በመጠቀም ሰዎችን መግደሉን፣ እንደ ዶክተር መረራ ጉዲና አቶ በቀለ ገርባ ያሉ የፖለቲካ መሪዎችን ጨምሮ ጋዜጠኞችንና በመንግስት ላይ ትችት የሚሰነዝሩትን በሙሉ አስሯል ብለዋል። የተለያዩ ምሳሌዎችን አንስተውም ከታሰሩ በኋላ የህክምና መብት አለማግኘት፣ ተደጋጋሚ ቀጠሮዎችን መስጠት የመሳሰሉት የህግ ጥሰቶች አብዛኛው በእስር ላይ የሚገኙ ሰዎች በኢትዮጵያ የፍትህ ስርዓት የሚያልፉበትን መንገድ ማሳያዎች ናቸው ብለዋል።
Unfortunately, there is significant variance in how that government sees its actions and how the rest of the world looks as well. That is why
የሚያሳዝነው የኢትዮጵያ መንግስት ራሱን የሚያይበት መነጽርና የቀረው ዓለም የኢትዮጵያን መንግስት የሚያይበት መነጽር ይለያያል። ይህ 128 የተሰኘ የውሳኔ ሐሳብ የቀረበውም ኢትዮጵያ ውስጥ ያለውን ትክክለኛ ስዕል ለማሳየትና መንግስትን በሚሰራው ሥራ ተጠያቂ ለማድረግ ነው።
ክሪስ አያይዘው መንግስት የራሱን ድርጊት መጋፈጥ ካልቻለ ቃል የገባውን ለውጥ ሊፈጽም እንደማይችል የገለጹ ሲሆን በአሁኑ ሰዓት ድርጊቱን የሚቃወሙትን ሁሉ አሸባሪና መንግስትን የሚገለብጥ አድርጎ ይቆጥራቸዋል ብለዋል። የምስክር ሸንጎ ላይ የተሰየሙት ሌላዋ የኮንግረስ አባል ካረን ሩትባስ ኢትዮጵያ ከፍተኛ እድገት እያስመዘገበች ድህነትን በመዋጋት ላይ ያለችና ኢኮኖሚዋ በፍጥነት እያደገ ያለች ሀገር እንደሆነች፣ በአገዋ የአሜሪካ የንግድ አጋር የሆነች በአሜሪካ የሚገኙ ኢትዮጵያውያን ደግሞ ጠንካራ የአፍሪካ ዲያስፖራ መሆናቸውን፣ ለሀገራቸውም በርካታ ሚሊዮን ዶላር የሚያስገቡ መሆናቸውን ጠቅሰው ነበር። ነገር ግን ይህ ሁሉ የሚሆነው ጠባብ የፖለቲካ ምህዳር ባለበትና የሰብአዊና የዜግነት መብት በታፈነበት ሀገር ላይ ነው ብለዋል። ከሁለቱ የኮንግረስ አባላት ንግግር በኋላ ከቀረቡት 6 ምስክር ሰጪዎች ውስጥ በጆርጅ ሜሰን ዩኒቨርሲቲ የአፍሪካ አጥኚ የሆኑት ቴረንስ ላይንስ የመጀመሪያው ንግግራቸውን የጀመሩት እንዲህ ያለ ምስክርነት ሲሰጡ ከ25 ዓመት በኋላ የመጀመሪያቸው እንደሆነ ገልጸው ነው። በኢትዮጵያ የፖለቲካ ሁኔታ፣ የመንግስት አወቃቀር፣ ሀገሪቱ በውጭ ስላላት ግንኙነት፣ በሀገር ውስጥ ስላለው የዲሞክራሲና የሰብአዊ መብት አፈና የተለያዩ ምሳሌዎችን ማሳያዎችንና ንጽጽሮችን እያቀረቡ ትንታኔ ሰጥተዋል።
Particularly in terms of organized political parties, the regime has very systematically closed down.
የኢትዮጵያ መንግስት ስልጣኑን ለማጽናት የፖለቲካ ምህዳሩን በገሃድ በማይታይ ሁኔታ ዘግቷል። ግብረሰናይ ድርጅቶች እንዳይንቀሳቀሱ ለማድረግ አፈናውን ተጠቅሞበታል። የኢትዮጵያን መንግስት አፈና በቅርብ ጊዜ መቃወም የጀመሩት ኢትዮጵያውያን የእስልምና እምነት ተከታዮች ነበሩ። ነገር ግን በ2015 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር ደግሞ አዲስ አይነት ተቃውሞ ተነሳ። ይህ ተቃውሞ በስፋት የተቀሰቀሰው ኦሮሚያ ክልል ውስጥ ሲሆን ተከትሎም ወደ ሌሎች አካባቢዎች ተዛምቷል።
ቴረንስ ላይንስ በቅርቡ ተከስቶ የነበረውን የተቃውሞ ሁኔታ መነሻና መጨረሻውን ካስረዱ በኋላ መንግስት ለዚህ ተቃውሞ የሰጠው ምላሽ ሁኔታውን ከባድ አድርጎታል ብለዋል። በማሰር በመግደል በማስፈራራትና በመጨረሻም አስቸኳይ ጊዜ አዋጅ በማውጣት ተደምድሟል ብለዋል። አስቸኳይ ጊዜ አዋጁ የነበረውን ረብሻና ተቃውሞ መቀነስ ቢችልም ሀገሪቱን ግን በመንታ መንገድ ላይ ጥሏታል ብለዋል። ይህን ያሉበትን ምክንያት ለምክር ቤቱ አባላት በስፋት አስረድተዋል። በሁለተኛነት ምስክርነታቸውን የሰጡት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን ናቸው። በኢትዮጵያ ስልጣን ላይ ያለው መንግስት ህዝቡን እያስተዳደረ የሚገኘው ለራሱ ሙሉ ስልጣን በሚሰጠው መልኩ ህዝብን በማፈን ነው ብለዋል።
Ethiopia remains among Africa's leading jailer of journalists. If you're an independent journalist, you must choose between self-censorship.
ኢትዮጵያ ጋዜጠኞችን በማሰር ከቀዳሚዎቹ አንዷ እንደሆነች ነው። ኢትዮጵያ ውስጥ ነጻ ጋዜጠኛ ለመሆን ከወሰንክ ራስን ሳንሱር ለማድረግ፣ ለመሸማቀቅ፣ ለመሳደድ፣ ለአደጋ ብሎም ለእስራት ለመዳረግ አሊያም ደግሞ በስደት ለመኖር አንዱን መምረጥ አለብህ። በመንግስት ላይ ትችት የሚያቀርቡ ጽሑፎች የሚስተናገዱባቸው ዌብሳይቶች ይታገዳሉ። አንዳንዴ ደግሞ ኢንተርኔት ሙሉ በሙሉ ይዘጋል። ገለልተኛ የሆኑ የቴሌቪዥን ጣቢያዎችና ራዲዮዎች በተደጋጋሚ ጃም ይደረጋሉ ወይም ይታፈናሉ። በአጠቃላይ ከመንግስት ተጽዕኖ የጸዱ ነጻ መረጃዎችን ማግኘት ለኢትዮጵያውያን አስቸጋሪ ነው። የአሜሪካ ድምፅ ራዲዮ ለኢትዮጵያ በሶስት ቋንቋዎች ፕሮግራሞችን ያሰራጫል። ይህ ራዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው።
ነገር ግን የኢትዮጵያ መንግስት ብዙ ጊዜ ስርጭቱን ሲያስተጓጉልበት ወይም ሲያደናቅፍበት ይስተዋላል።
ፊሊክስ አያይዘው የበጎ አድራጎት ድርጅቶች መዘጋታቸውን ስልጣን ላይ ያለው መንግስት 100% ምርጫውን አሸንፊያለሁ ማለቱን በአጠቃላይ በኢትዮጵያ መንግስት ላይ ትችት የሚሰነዝሩና የሚቃወሙ መታሰራቸውን የተለየ ሐሳብ የሚያራምዱ የተቃዋሚ ፖለቲካ ፓርቲዎች እንዳይሰሩ እንደሚደረጉ ዘርዝረዋል።
The state also systematically ensures that many of the country's 100 million citizens, particularly those in rural areas, are dependent on the government for their livelihoods.
ከሀገሪቱ 100 ሚሊዮን ህዝብ የበዛው የኑሮ የምግብ ዋስትና የወደፊት የመጣኔ ሀብት ተስፋ በረቀቀ ዘዴ የመንግስት ጥገኛ እንዲሆን አድርጎታል። ከእድገቱ የሚገኙት ጥቅሞች ለምሳሌ ዘር፣ ማዳበሪያ፣ የጤና ዋስትና፣ ሰብአዊ መብቶች፣ እርዳታ እንዲሁም ከዩናይትድ ስቴትስ እና ከሌሎች ለጋሽ ሀገሮች የሚገኙ የገንዘብ ድጋፎችን ለፖለቲካ ዓላማ ይጠቀምበታል።
ፊሊክስ ለዚህ ማሳያነት የገለጹት በ2014 ዓመተ ምህረት አንድ የአማራ ክልል ገበሬ ነገረኝ ያሉትን በመጥቀስ ነው።
We do not like the government, but we always vote for them. We have to, because we get our seeds and fertilizer from them.
ይህን መንግስት አንወደውም ግን ሁሌም ለርሱ ድምጽ እንሰጣለን። ምክንያቱ ደግሞ ዘርና ማዳበሪያ የምናገኘው ከርሱ ነው። ድርቅ በሚመጣበት ጊዜ የምግብ እርዳታ የምናገኘው ከመንግስት ነው። ለነርሱ ድምጽ የማንሰጥ ከሆነ በቃ አንበላም ማለት ነው።
ይህ ገበሬ የነገራቸውን አያይዘው ሲናገሩ በ2010 ምርጫ ለተቃዋሚ ፓርቲዎች ድምጻቸውን የሰጡ ሌሎች ገበሬዎች የደረሰባቸውን በምሳሌ ጠቅሰው እንደነገሯቸው ገልጸዋል። ፊሊክስ ሀገር ውስጥ በሰላማዊ መንገድ የፖለቲካ ትግል የሚያራምዱ መሪዎች በእስር ላይ እንደሚገኙ በስም እየዘረዘሩ ለምክር ቤቱ አባላት አስረድተዋል። በኦሮሚያ የተቀሰቀሰውን ተቃውሞ የሞቱትን፣ የታሰሩ፣ የተፈናቀሉ ሰዎችን ቁጥር በዝርዝር አቀርበዋል። በጋምቤላ ክልል ደረሰ ያሉትን የመብት ጥሰት ዘርዝረዋል። በሶማሌ ክልል ተቋቁሟል የተባለው ልዩ ፖሊስ አድርሷል የተባለውን የመብት ጥሰት ሪፖርቶች አቀርበዋል። ነገር ግን እንዲህ ያሉ የመብት ጥሰቶች ሲፈጸሙ በገለልተኛ ወገን ተጣርቶ ምንም የተወሰደ እርምጃ የለም ብለዋል። የምክር ቤቱ አባላት በእስር ላይ የሚገኙ ጋዜጠኞች፣ የፖለቲካ እስረኞች እንዲፈቱ ጥሪ ማቅረብ እንዳለባቸው ምክረ ሐሳብ ለግሰዋል። ከኢትዮጵያ መንግስት ጋርም ዲሲ ከሚገኘው አምባሳደርም ሆነ ኢትዮጵያ ከሚገኙ ባለስልጣናት ጋር ውይይት መደረግ አለበት። ማንኛውም አይነት እርዳታና ድጋፍ ተጠያቂነትን መሰረት ያደረጉ ቅድመ ሁኔታዎች የተቀመጡበት ሊሆን ይገባል ብለዋል። ከፊሊክስ ሆርን በተጨማሪ አራት ኢትዮጵያውያን ቀርበው በኦሮሚያ፣ በአማራ፣ በጋምቤላ፣ በሶማሌና በሌሎች የሀገሪቱ ክፍል ተፈጸሙ ያሉትን የመብት ጥሰቶች በዝርዝር አብራርተዋል። ምስክር ሰጪዎቹም መጀመሪያ ቅድሚያ ሊሰጠው የሚገባው የሰው ልጅ መብት መከበር ነው ብለዋል። በተጨማሪም የሰብአዊ መብት እርዳታ ሙሉ ለሙሉ ይቋረጥ የሚለውን ሐሳብ እንደማይደግፉ፣ ነገር ግን የሚደረገው እርዳታ በአግባቡ ለተጎጂዎች የሚሰጥ ስለመሆኑ ቁጥጥር ሊደረግ ይገባል ብለዋል። በተጨማሪም ለምንም አይነት የፖለቲካ ማካሄጃ አለመዋሉን እንዲሁም የኢትዮጵያ መንግስት እርዳታውን የሚወስድ ከሆነ ሰጪው አካል ደግሞ በኢትዮጵያ የዲሞክራሲና የሰብአዊ መብቶች እንዲከበር ሊያስገድደው ይገባል የሚል አቋም እንዳላቸው ገልጸዋል።
ወደ መጨረሻው ቅንብር እናልፋለን። ኢትዮጵያውያን በአሜሪካ የኢትዮጵያውያን መዝናኛ ማዕከል ይባላል። ሎስ አንጀለስ ካሊፎርኒያ ውስጥ ከተመሠረተ አንድ ዓመቱ ነው። ባለፈው እሁድ መጋቢት 3 ቀን ባዘጋጀው የዕውቅናና የማክበሪያ ቀን ለሶስት ኢትዮጵያውያን ሽልማት ሰጥቷል። እነዚህ የአክብሮት ቀን የተዘጋጀላቸውና ሽልማት ያገኙ ኢትዮጵያውያን እነማን ናቸው? ያመራረጡ መስፈርትስ ምን ነበር? አዲሱ አበበ ሌሎች ጥያቄዎችንም በማንሳት የማዕከሉን ዲሬክተር ዳንኤል አርጋውን አነጋግሮ ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ አዘጋጅቶታል። እሺ እስቲ ቀጥል አዲሱ።
አመሰግናለሁ ሰሎሞን። ዳንኤል በነገር ላይ በአንድ ወቅት ለቪኦኤ ከኤልኤ ይዘግብ ነበረ። ሬዲዮ ጣቢያ ሳይሆን ማዕከል ከፈተና ትንሽ አስቄዋለሁ። እሺ ዳንኤል፣ ጳግሜን ለምን አላችሁት ማዕከሉን?
ስለ እድሉ አመሰግናለሁ ጋሽ አዲሱ። ስያሜ ያው በሀገራችን ኢትዮጵያ ከሌሎች ዓለማት ለየት የሚያደርጋት ብቸኛው የ13 ወር ጸጋ ባለቤት በመሆኗ ጳጉሜ የሚለውን ስም የድርጅታችን ስያሜ በማድረግ በማሰብ እንደሆነ ግልጽ ለማድረግ እወዳለሁ። ማዕከሉ የተቋቋመው የዛሬ ዓመት ነው እና ዓላማችንም እንደው ማህበረሰባችን በተለያዩ ኪናዊ ስራዎችን ያዋዛ ስለ ሀገራቸው ባህል ታሪክ ባንዲራ ለመላው ማህበረሰብ ማስተማር ማሳወቅ ማዝናናት የሚሉትን አብይ አላማ መርህ በማድረግ ብሎም በሀገራችን በተለያዩ ሙያ መስኮች የተሰማሩ አንጋፋ የጥበብ ሰዎች የታሪክ ሰዎች ኢትዮጵያን በህይወት ሳሉ ክብርና ሞገስ መቸር ማሳወቅ የሚሉትን አላማዎችን በማንገብ ነው።
መልካም ነው። እንደው ይሄ ያልተለመደ ነው፣ ሊለመድ የሚገባው ነገር ነው። ለምን ሰው ላደረገው መልካም ስራ ላበረከተው አስተዋጽኦ ለሀገርም ለወገንም በህይወት እያለ ማክበር ማመስገን ተገቢ ነውና ይሄ ጥሩ ምሳሌ ነው። ከዛ አንጻር ይሄን መጀመራችሁ በዚሁ መሰረት እንግዲህ ባለፈው እሁድ ለሶስት ኢትዮጵያውያን እውቅና ሰጥታችሁ አመስግናችሁ ስለሰሯቸው ስራዎች ሽልማትም አድርጋችኋል። በምን መስፈርት በምን መለኪያ ነው የሸለማችኋቸው? ለእያንዳንዱ ያደረጋችሁትን መለኪያ ሰብሰብ አድርገህ ግለጥልኝ።
ከእድሜ ልጀምር እንግዲህ ያው
እሺ።
ያው በሀገራችን ለበርካታ ዓመታት እንደው በቅንነት በታላቅ የሙያ ስነ ምግባር ያገለገሉት አምባሳደርና ጋዜጠኛ የኢትዮጵያ የቀድሞ ማስታወቂያ ሚኒስትር ክቡር አምባሳደር አህዱ ሳቡሬ የሽልማቱ ተቋዳሽ ናቸው። ያው ክቡር አምባሳደር አህዱ ሳቡሬ በተለያዩ የሀገራችን ክፍሎች በአምባሳደርነት በጋዜጠኝነት የሙያ መስክ ሀገራቸውን ደከመኝ ሰለቸኝ ሳይሉ ያገለገሉ አንጋፋ የ93 ዓመት አዛውንት ናቸው እና እሳቸው ላደረጉት መልካም አስተዋጽኦ እሳቸው መድረክ ላይ ጋብዘን ክብርና ሞገስ ይገባዎታል ብለን መርጠናል። ሁለተኛው ሀገራችን በተለያዩ ሙያ መስኮች በታሪክ፣ በግጥም፣ በሙዚቃ፣ በደራሲነት በማይሰለቸው ግሩም አንደበታቸው ለረጅም ዓመታት ያገለገሉት ፕሮፌሰር አዱኛ ወርቁ ታላቅ ምሳሌ ናቸው። በ17 ዓመታቸው ነው አንደኛ ክፍል የገቡት ከእረኝነት አንስቶ አሁን ለደረሱበት እድገት ደረጃ ከዛው ላይ የህይወት ውጣ ውረድ ከእረኝነት ተነስተው ለዚህ ደረጃ በመብቃታቸው በተለይም ትልቅ አርአያና ምሳሌ ይሆናሉ ብለን ከመገመትም አንጻር ነው። ሶስተኛው የፀሐይ አሳታሚዎች ድርጅት መስራችና ዳይሬክተር አቶ ኤልያስ ወንድሙ ተዳፍነው የነበሩትን የኢትዮጵያን ታሪካዊ ፖለቲካዊ ቀም መሰረቶችን በማምረት እንደው ለህትመት ብርሃን ይበቁ ዘንድ ላደረገ ግሩም ጥረት ሽልማት ተበርክቶላቸዋል። ሌላኛው በመካከላችን የተገኘው የአፍሪካ የመድረክ ኮከብ አርቲስት ደበበ ሸቱ
አራተኛ
ነው እና በዛ ዕለት በመገኘቱ እንደ እሱን ሳንሸልመው ማለፍ እንደ ድፍረትን ስለተቆጠረብን ደበበን በመካከላችን ነበርና የሽልማቱ ተቋዳሽ ሆኗል። ሽልማት ተበርክቶለታል።
በአጋጣሚም ቢሆን ያው ይገባዋል ብላችሁ ነው? ጥሩ ነው።
ይገባዋል። 50 ዓመታት በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ አስተዋጽኦ ያደረገ አንጋፋ አርቲስት ነው።
አምባሳደር አህዱ ሳቡሬ ጋዜጠኛ መሆናቸውን የማስታወቂያ ሚኒስትር እንደነበሩ አህዱ ሳቡሬ አጠገበኝ ወሬ የሚባልላቸው ሰው አንጋፋ ሰው ነበሩ። የእሳቸው ታሪክ የተለየ ነው። በአንድ ወቅት ስናናግራቸው ከልጆቻቸው ጋር ኮሌጅ ጨርሰው እንደተመረቁ ያ መነሻ ሆኖ ሰፊ ውይይት አድርገናል። ይገባል። ጥሩ ነው። ሌሎች እንግዶች ነበሩ ዳኔ? አሁን እንደ ደቤ ድንገት የመጡ የተሸለሙም ባይሆን የተገኙ የተጋበዙ እነማን ነበሩ?
በርካታ ኢትዮጵያን አርቲስቶች ተገኝተዋል። ኤልያስ ነጋሽ፣ ፕሮፌሰር አለማየሁ ገብረ ማርያም የመግቢያው ንግግሩን ያደረጉት ፕሮፌሰር አለማርያም ናቸው። ትልቅ ነጥብ አድርገው የተናገሩት ሰው ከመሞቱ በፊት ሞትን መቅደም እንዳለብን እና ኢትዮጵያውያኖች በታሪክም በተለያዩ ሙያ መስክ ያሉ ሰዎች ለእነሱ ክብር ሞገስ እንደሚያስፈልጋቸው አስረግጠው አልፈዋል እና የተለያዩ ሰዎች የከተማችን ነዋሪዎች በተለይ እዚህ ጋር ሳልጠቅስ ማላልፈው ይሄንን ፕሮግራም ስናካሄድ ሰምተው ከሲቲ ኦፍ ሎስ አንጀለስ ከኬርምባስ የኮንግረስ ውመን ጽህፈት ቤት ለክቡር አምባሳደር አህዱ ሳቡሬ ሪኮግኒሽን ሰርተፍኬት
እውቅና ማለት
እውቅና ተልኮላቸው ሁለት የሆነ ድርብ ሽልማት እንዳገኙ በዚ አጋጣሚ መግለጽ እፈልጋለሁ።
የእናንተን ሽልማት የተጋራ ሌላም ሽልማት መጣላቸው ማለት ነው። ዳንኤል፣ ይሄ አሁን አንተ በዲሬክተርነት የምትመራው ማህበር ብዙ ቦታ በየከተማው እንደሚቋቋመው የኢትዮጵያ ማህበረሰብ ማዕከል እንደሚባለው እንደዛ አይነት ነው መቼም የመዝናኛም ብትሉት እንዲህ አይነት ነገር አልነበረም? ለምንድን ነው ያስፈልገው ይሄ እናንተ እዛ መከፈት?
እዚህ ሎስ አንጀለስ ውስጥ ያው እንግዲህ በርካታ ኢትዮጵያውያኖች አሉ፣ ከ50-60 ሺህ ኢትዮጵያውያኖች አሉ እና የተቀናጀ የኮሚኒቲ ሰርቪስ ብዙም አይታይም እዚህ ሎስ አንጀለስ ውስጥ እና ኢትዮጵያውያኖች እዚህ በአሜሪካ በምንኖርበት ጊዜ ብዙ አዛውንቶች እዚህ ቤት ውስጥ ተዘግቶ ነው የሚውሉት። እነሱን አወጥቶ እነሱን የማዝናናት፣ እነሱን የማስተማር፣ እነሱን የመርዳት
ታደርጋላችሁ? ይሄንን ታደርጋላችሁ?
ወደፊቱ በፕሮግራም ደረጃ እንደያዝ ነው ልክ እንደ አዛውንቶች አንድ የመገናኛ መድረክ ለማድረግ ከአሁን በኋላ ጥረቶች እያደረግን ነው።
አመት ሆናችኋል? ምን አድርጋችኋል እስካሁን?
አዎ፣ በተለያዩ ጊዜ ከዚህ በፊት አንድ የስነ ጽሁፍ ምሽት አዘጋጅተናል እና በስነ ጽሁፍ ምሽቱ ላይ የተለያዩ ታላቅ የጥበብ ሰዎች ተገኝተው ኪነ ጥበብ ስራዎቻቸውን አቅርበው ህዝቡን የማዝናናት የማሳወቅ ፕሮግራሞችን አድርገናል።
ሽልማት ስትሰጡ ወይም እውቅና ስትሰጡ ትደባልቃላችሁ እንግዶቻችሁን? ምን ማለቴ ነው? እንደው አሁን ለምሳሌ በዚህ ሀገር የታወቀው ሲድ አለ ያደባልቃል ተማሪዎችንም ደሞ የማህበራዊ ጉዳይ ውስጥ ከሚሰሩ ሰዎች የሃይማኖት ተቋማት ወይም አባቶችን ከዛም ይደባልቃልና እናንተ እንደው የመጀመሪያችሁ ነው ይሄ? እርግጠኛ ነኝ አይደለም?
አዎ የመጀመሪያው ነው።
ወደፊት እንደው የመደባለቅ ስሜቱ አለ?
አዎ በተለያዩ ሙያ ዘርፍ ላገለገሉ ኢትዮጵያውያኖችን ሞትን መቅደም በህይወት እያሉ መድረክ ላይ ጋብዞ እነሱን ማመስገን አመስግኖም ደግሞ ለወጣቱም ለተተኪው ትውልድ አርአያና በጎ መሰረት ሊሆን የሚችል ጥረት የምናደርግበትን ሁኔታ በእቅድ ነድፈን ለመንቀሳቀስ ከፍተኛ ጥረትና ዝግጅነትን ይዘን በመንቀሳቀስ ላይ እንገኛለን።
ለዛሬው አመሰግናለሁ ዳንኤል አርጋው፣ ጳግሜ የኢትዮጵያ መዝናኛ ማዕከል በሎስ አንጀለስ ዲሬክተር። እግዚአብሔር ይስጥልኝ ስለ ጊዜ አመሰግናለሁ።
በዚህ አጋጣሚ ሳልጠቅስ ማላልፍ ለፕሮግራሙ ስኬት ከፍተኛ አስተዋጽኦ ያደረጉልን እዚህ ሎስ አንጀለስ ስላሉ ድርጅቶችን ለማመስገን እወዳለሁ እና በጣም አመሰግናለሁ ጋሽ አዲስ።
አድማጮች ፕሮግራማችን ተጠቃሏል። ነገ ሐሙስ በተለመደው ማለት 3 ሰዓት በአማርኛው ፕሮግራም እንገናኝ። በእኔ በኩል ከሰለሞን ጋር ያስተናገድኳችሁ አዲሱ አበበ ነኝ። የትግርኛው ፕሮግራም ይቀጥላል። ሰላም ጤና ደሩ።